ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥር 17 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ። አስተናጋጆቻችሁ እኔ ሰለሞን ክፍሌና
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሰለሞን አባተ ነን።
ባህር ዳር ላይ የእነ አቶ በረከት ስምዖን ጉዳይ ችሎት ላይ እየታየ ነው።
ሩል ኦፍ ሎው የምንለውን የህገ በላይነት ሰዎች በህግ ፊት እኩል የመሆናቸውን አጥፊ፣ ትንሽ ትልቅ፣ ድሃ ሀብታም፣ ባለስልጣን ሳይለይ የሚጠየቅበትን የህግ የበላይነትን ለማሳየት ጅማሮ ነው ይወስዳል።
ችሎት ላይ ተገኝተው ሂደቱን ሲከታተሉ ከነበሩ ታዳሚዎች አንዱ የነበሩ የህግ ባለሙያ የሰጡንን አስተያየት ነው የሰማችሁት።
በሌላ በኩል ደግሞ ጠቅላይ አቃቤ ህግ አዲስ አበባ ላይ ዛሬ ጋዜጣዊ መግለጫ ሰጥቷል።
ክልሉ እይዛለሁ ብሏል። የሚመለከተው ክልሉን ስለሆነ የክልሉ መንግስት ጉዳይ ነው የሚሆነው ማለት ነው።
የጠቅላይ አቃቤ ህግ ቃል አቀባይ አቶ ዝናቡ ቱኑ ናቸው የሰማችኋቸው። ዘገባዎቹን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በሙስና ወንጀል ተጠርጥረው በሕግ ጥላ ስር የሚገኙት የእነ አቶ በረከት ስምዖን ለፍርድ መቅረብ ከለውጡ ጋር በተያያዘ በሕዝብ ዘንድ ጥያቄ ምልክት ውስጥ ገብቶ የነበረውን የሕግ የበላይነት መስመር መያዝ ማሳያ ነው ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ገልጸዋል። ነዋሪዎቹ ይህን የተናገሩት ከትላንት ጀምሮ የእነ አቶ በረከትን ችሎት ለመከታተል በርካታ የባህር ዳር ከተማ ነዋሪዎች ከፍተኛው ፍርድ ቤት በተገኙበት ወቅት ከአሜሪካ ድምፅ ጋር በነበራቸው ቆይታ ነው። ዝርዝሩ ቀደም ሲል እንዳልነው ከዜና በኋላ በአብይ ርዕስ ይቀርባል።
የሶማሌ ብሔራዊ ክልላዊ መንግሥት አንድ የካቢኔ አባሉንና ሌሎች አምስት ሹማምንት ከኃላፊነት አንስተዋል። አምስት የካቢኔ አባላቱን ቀይሯል እየተባለ በአንዳንድ መገናኛ ብዙሃን የተነገረው ስህተት ነው ብሏል ክልሉ። በርዕሰ መስተዳድሩ አቶ ሙስጠፋና በሶማሌ ሕዝብ ዲሞክራሲያዊ ፓርቲ ሊቀመንበር በአቶ አህመድ ሺዴ መካከልም የሐሳብ ልዩነት ካልሆነ በቀር ሌላ ችግር የለም ብሏል የክልሉ አስተዳደር። ዝርዝሩን አዲስ ቸኮል ከድሬዳዋ ይዟል።
ከትላንት በስቲያ አቶ ጉሌ ዳሊን በመተካት የክልሉ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ሆነው የተሾሙት አቶ አብዱላይ መሐመድ መውሊድ ክልሉ ከአዲስ የተሾመው ከፍተኛ አመራር እኔ ብቻ ነኝ ብለዋል። የክልሉ ቴክኒክና ሙያ ኮሌጅ ዲንም በሌላ መተካታቸውን አስታውቀዋል። ሌሎች አመራሮች ግን ከኃላፊነታቸው ቢነሱም እነሱን በሚተኳቸው ሰዎች ማንነት ላይ በክልል ርዕሰ መስተዳድር አቶ ሙስጠፋ ዑመርና በሶዴፓ ሊቀመንበር አቶ አህመድ ሺዴ መካከል ስምምነት እስከሚደረስ በቦታቸው ማንም አልተተካም ብለዋል።
አሁን የተነሱት አንድ የካቢኔ አባላት ተቀይረዋል። ሌላው የቴክኒክና ዲቤት የኮሌጅ ዲንም ተቀይረዋል። የፕሬዚዳንቱ ጽህፈት ቤት ማዕከላዊ ጽህፈት ቤት ኃላፊው እና የፕሬዚዳንት አማካሪ የነበሩት ግለሰቡም ተቀይረዋል። ካቢኔ አባሉ ተጠርተዋል። የዲቤትም ተጠርተዋል። ግን የጽህፈት ቤት ኃላፊው በፕሬዚዳንቱና በፓርቲ ጽህፈት ቤት ባባ አቶ አህመድ ሺዴ ይወስናሉ። ክቡር ሚኒስትሩ
ጠቅላላ ስንት ሰዎች ተነሷ?
ስድስተው ነው የተነሳው። ሶስቱ አማካሪዎች ናቸው፣ የፕሬዚዳንት አማካሪ ናቸው።
በሌላ በኩል ከቀናት በፊት የክልሉ ርዕሰ መስተዳደር የሚዲያ አማካሪ አቶ አብዱላይ ሁሴን ከኢሳት ጋር እንዲሁም የርዕሰ መስተዳደሩ የህግ አማካሪ የሆኑት አቶ ጀማል ድርዬ ከአንድ አፍታ ሚዲያ ጋር በሰጧቸው ቃለ ምልልሶች አቶ አህመድ ሺዴ አቶ ሙስጠፋ ዑመርን ከስልጣን ለማንሳት እየሞከሩ ነው ሲሉ ክስ አቅርበዋል። የክልሉ ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱላሂ ግን በድርጅቱ ሊቀመንበር አቶ አህመድ ሺዴና በርዕሰ መስተዳድሩ አቶ ሙስጠፋ ዑመር መካከል በዚህ ደረጃ የሚገለጽ አለመግባባት የለም ይላሉ።
ሪፎርሙን በዚህ መልክ እናካሄደው፣ አይ ሪፎርሙን በዚህ እናካሄደ የሚለው ልዩነት ያላቸው እንጂ ሌላ ልዩነት የላቸው በመሀላቸው።
የሶማሌ ብሔራዊ ክልላዊ መንግስት ለበርካቶች ሞት መፈናቀልና ንብረት ውድመት መንስኤ የነበረውን የአብዲ መሐመድ ዑመር ወይም አብዲ ሌን አስተዳደር በአቶ ሙስጠፋ ከተካ በኋላ በክልሉ አንዳንድ መሻሻሎች እየታዩ እንደሆነ በርካቶች ይስማሙበታል። ሆኖም በቀድሞ አመራር አቶ አብዲ ኢሌ የተገፉ ናቸው የሚባሉት የፋይናንስና ኢኮኖሚ ትብብር ሚኒስትር አቶ አህመድ ሺዴ እና የክልሉ ርዕሰ መስተዳድር አቶ ሙስጠፋ ዑመር መካከል አለመግባባቶች መከሰታቸውን አንዳንድ ሚዲያዎች እየዘገቡ ነው። ይህ የለውጥ ጅምሩን ወደኋላ እንዳይመልሰው በብዙዎች ዘንድ ስጋትን ፈጥሯል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮን ለኝ ድሬዳዋ።
ኢትዮጵያ መጪውን የዓለም የምጣኔ ሀብት ጉባኤ እንደምታስተናግድ የጠቅላይ ሚኒስትሩ ጽህፈት ቤት አስታውቋል። ጠቅላይ ሚኒስትር አብይ አህመድ ከዓለም የምጣኔ ሀብት ጉባኤ መስራችና ዋና ዳይሬክተር ከፕሮፌሰር ክላውስ ሽዋብ ጋር ዳቮስ ስዊዘርላንድ ላይ ተገናኝተው ከተነጋገሩ በኋላ በአውሮፓ የዘመን አቆጣጠር በ2020 የሚካሄደውን የዓለም መሪዎች ጉባኤ ኢትዮጵያ እንድታስተናግድ መስማማታቸውን ጽፈት ቤቱ በትዊተር ገጹ ላይ ባወጣው መልእክት ገልጿል። ጠቅላይ ሚኒስትሩና ፕሮፌሰር ሽዋብ በመንግሥትና በግል ዘርፎች መካከል ሊኖር ስለሚገባው የትግግዝና አብሮ የመሥራት አስፈላጊነት ቁልፍ በሆኑ ዓለም አቀፍ ፈተናዎች ውስጥ ሲቪል ማኅበራት ስላላቸው ቦታ መመካከራቸውንና መጪው የዓለም የምጣኔ ሀብት ጉባኤ ኢትዮጵያ ውስጥ እንዲካሄድ መስማማታቸውን የጠቅላይ ሚኒስትሩ ጽፈት ቤት አክሎ አስታውቋል። ጠቅላይ ሚኒስትር አብይ አህመድ ዳቮስ ላይ በተዘጋጀ የንግግርና የውይይት መድረክ ላይ ስለ ኢትዮጵያ ትንሣኤ ንግግር ባደረጉበትና ማብራሪያ በሰጡበት ወቅት ዓለም አቀፍ ነዋይና ዕውቀት የሀገራቸውን የልማት አጀንዳ ለመደገፍ አስተዋጽኦ እንደሚኖረው እምነታቸውን ገልጸው አስተዳደራቸው ለመንግሥትና የግል ዘርፎች መተጋገዝ ከፍ ያለ ትኩረት እንደሚሰጥ አመልክተዋል።
We will continue to foster public-private partnerships as we see this as more than merely a business proposition.
የመንግስትና የግሉን ዘርፍ አጋርነት የገበያ ውሎና የድርድር ውሎች ብቻ ከመሆናቸው በላቀ ሁኔታ ነው የምናያቸው። እኛ የምናየው ፈጣን የምጣኔ ሀብት እድገትና ትርፍን ለማስገኘት የታለመ ሚዛናዊ የሆነ ዘላቂ አጋርነትን መገንቢያ መንገድ አድርገን ነው። በተጨማሪም ዜጎቻችን ምሉእ አቅማቸውን በሚያወጡበትና የብልጽግና ጤናማና ደህንነቱ የተጠበቀ ሕይወት የሚኖሩበት ሁኔታ መፈጠሩን ማረጋገጥ ነው።
ወትሮ ዳቮስ ላይ የሚካሄደውን የዓለም ምጣኔ ሀብት ጉባኤ እንደተባለው ኢትዮጵያ ካስተናገደች አፍሪካ ውስጥ ሲካሄድ የመጀመሪያው እንደሚሆን ታውቋል።
በሶማሌ ክልል ባለፈው ዓመት ከሐምሌ 28 እስከ 30 2010 ዓመተ ምህረት ማለት ነው፣ በጅጅጋና አካባቢው በተፈጸሙ ወንጀሎች ላይ ሲያደርግ የነበረውን ምርመራ ውጤት ጠቅላይ አቃቤ ሕግ ይፋ ማድረጉን አስታወቀ። በዚሁ መሠረት የ58 ሰዎች ሕይወት ማለፉንና በተለይም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አገልጋይ የሆኑ ካህናትና ምዕመናን ቤተ ክርስቲያን ውስጥ እንዲቃጠሉ መደረጉን የፌዴራል ጠቅላይ አቃቤ ሕግ የሕዝብ ግንኙነት ዳይሬክተር አቶ ዝናቡ ቱኑ ተናግረዋል። በ266 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት መድረሱን ሂጎ በተባለ በተደራጀ ቡድንና በክልሉ ልዩ ኃይል በርካታ ሴቶች መደፈራቸውን አቶ ዝናቡ የምርመራውን ውጤት ዋቢ አድርገው ለጋዜጠኞች በሰጡት መግለጫ ተናግረዋል። ግምቱ ከ412 ሚሊዮን ብር በላይ የሆነ ንብረት እንዲዘረፍና እንዲወድም መደረጉንም አውስተዋል። የክልሉ ከፍተኛ አመራር አባላት ከፌዴራል መንግስት የሚገባን ማንኛውንም ትዕዛዝ አንቀበልም በማለት ለውጊያ ጭምር የተዘጋጁበት ሁኔታ እንደነበርም በምርመራ መደረሱን የጠቅላይ አቃቤ ሕግ ቃል አቀባይ አክለው ጠቅሰዋል። የመገንጠል ፍላጎትን በኃይል ሌሎች ዜጎችን በመግደልና ንብረት በማውደም የማስጠበቅ ፍላጎት ነበርም ተብሏል። የዚህ ዘገባ ተጨማሪ ዝርዝር በአብይ ርዕስ ተይዟል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በደቡብ ሱዳን የቀድሞዋ ዩኒቲ ስቴት በመንግሥት ወታደሮችና በአማጽያን መካከል ሲካሄድ በቆየው ውጊያ ምክንያት ለአምስት ዓመታት ተቋርጦ የቆየው የነዳጅ ዘይት ምርት ቀጥሏል። የደቡብ ሱዳን የነዳጅ ዘይት ሚኒስቴር አካል የሆነው የፔትሮልም ባለሥልጣን ዋና ዳይሬክተር አዎ ዳንኤል ቹዋንግ እንደተናገሩት ሠራተኞች በግጭቶች ወቅት ጉዳት የደረሰባቸው መሣሪያዎች ከጠገኑ በኋላ በአንዳንድ የዩኒቲ ስቴት አካባቢ በአውሮፓውያኑ አቆጣጠር በ2018 ዓ ም መጨረሻ ላይ እንደገና ማምረት ተጀምሯል። በዩኒቲ ስቴት በቀን 20,000 በርሜል ነዳጅ ዘይት ብቻ እንዲመረት መወሰኑንም ባለሥልጣኑ ጨምሮ አስረድተዋል። ደቡብ ሱዳን እንደ አውሮፓውያን ዘመን አቆጣጠር በ2013 ዓ ም ነጻነቷን ካገኘች ጀምሮ አብዛኛውን የውጭ ምንዛሬ የምታገኘው ወደ ውጭ ሀገር ከምትልከው የነዳጅ ዘይት ሽያጭ መሆኑ ይታወቃል። ሆኖም የእርስ በርስ ጦርነቱ በመፈንዳቱ የነዳጅ ምርቱ ሙሉ በሙሉ ተቋርጦ መቆየቱ ይታወቃል። በቅርቡ አዲስ የኤሌክትሪክ ኃይል ማመንጫ ጁባ ላይ ከተከፈተ በኋላ የነዳጅ ምርቱን በቀን ወደ 60,000 በርሜል ማሳደግ ይቻላል ሲሉ የፔትሮለም ባለሥልጣኗና ዳይሬክተር አዎ ዳንኤል ቹዋንግ ጨምረው አስረድተዋል።
የዩናይትድ ስቴትስ ጦር የአፍሪካ እዝ አፍሪኮም ከአየር በሚያደርሰው ጥቃት ምን ያህል ተዋጊዎች እንደተገደሉና ጉዳት እንዳደረሱ የሚሰጠውን መረጃ እንደገና እንደሚቀጥል አስታወቀ። እዙ ቀደም ሲል ለአጭር ጊዜ መረጃ መስጠቱን እንደሚያቋርጥ ገልጾ እንደነበር ይታወሳል።
በመጨረሻም በዩናይትድ ስቴትስ የመንግሥት መስሪያ ቤቶች ከተዘጉ 35ኛ ቀናቸው ገብቷል። ከዚሁ ጋር በተያያዘ በቂ ሠራተኞች ባለመግባታቸው ምክንያት ዛሬ በኒውዮርክ ላጓርዲያ ማረፍ የነበረባቸው አውሮፕላኖች ማረፍ አልቻሉም፣ ለሌላ ጊዜ ተቀጥረዋል ሲል የፌዴራሉ ኤቪዬሽን አስተዳደር አስታውቋል። ከዚሁ ከላጓርዲያ ከፊላዴልፊያና ከኒውዋርክ ኒውጀርሲ መነሳት የነበረባቸው አውሮፕላኖችም በተመሳሳይ ችግር ፕሮግራማቸው መሰረዙን አቪዬሽኑ ጨምሮ ገልጿል። የሰዓቱ ዜና በዚሁ ይጠቃለላል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥር 17 2011 ዓ ም ምሽት ፕሮግራም ነው።
ድሬዳዋ ዛሬም አልተረጋጋችም።
አሁን ያለው አስተዳደር በህግ ተመርቶ የተቀመጠ አስተዳደር አይደለም፣ ፖለቲካሊ የተቀመጠ ነው። ስለዚህ በህግ ተመርቶ ያልተቀመጠ አስተዳደር ህዝቡ ሲለው ምንም ነገር የማይሰማ ከሆነ ህዝቡ በቃኝ ካለ በቃኝ ነው በቃ። ስለዚህ መውረድ ስልጣኑ መልቀቅ ነው ያለባቸው።
አቶ ፋሚ ዳንኤል የድሬዳዋ ነዋሪና የህግ ባለሙያ ናቸው።
በአቅማችን ሳንሰስት እየሰራን ያለ ነው። ስለዚህ ይሄ ፊት ለፊት ያሉ ጥያቄዎች ናቸው እንጂ ከኋላ ያሉት የፖለቲካ ጥያቄ ናቸው። እነዚህ ደግሞ እኛ ረንድ መፍታት ያለብን የሚመለከተው አካል ነው መፍታት ያለበት።
የድሬዳዋ ከንቲባ አቶ ኢብራሂም ኡስማን ናቸው። በመጽሔት ዘገባ ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በሙስና ወንጀል ተጠርጥረው በሕግ ጥላ ስር የሚገኙት የእነ አቶ በረከት ስምዖን ለፍርድ መቅረብ ከለውጡ ጋር በተያያዘ በሕዝብ ዘንድ ጥያቄ ውስጥ ገብቶ የነበረውን የሕግ የበላይነት መስመር እየያዘ መሆኑን ማሳያ ነው ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ገልጸዋል። ነዋሪዎቹ ይህንን የተናገሩት ከትላንት ጀምሮ የእነ አቶ በረከት ስምዖንን ችሎት ለመከታተል በርካታ የባህር ዳር ከተማ ነዋሪዎች በከፍተኛው ፍርድ ቤት በተገኙበት ወቅት ለአሜሪካ ድምፅ በሰጧቸው አስተያየቶች ነው። አስቴር ምስጋናው ከባህር ዳር ተከታዩ ልካለች።
ዛሬ ረፋዱ ላይ ነበር በሙስና ወንጀል የተጠረጠሩት የቀድሞ የብአዴን ከፍተኛ አመራር አቶ በረከት ስምኦንና አቶ ታደሰ ካሳ በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት በተገኙበት ጉዳያቸው መታየት የጀመረው። የተከሰሱበትን ዝርዝር የያዘውን ወረቀት ካነበቡ በኋላ የ62 ዓመቱ አዛውንት አቶ በረከት የዋስ መብታቸው ተጠብቆ የፍርድ ሂደቱ አዲስ አበባ እንዲሆን ፍርድ ቤቱን የጠየቁት ምክንያታቸው ደግሞ የልብና የደም መርጋት በሽታ ስላለብኝ የቤተሰብ ልዩ ድጋፍና እንክብካቤ ስለሚያስፈልገኝና ቤተሰቦቼ የሚኖሩትም አዲስ አበባ ስለሆነ ነው በማለት አቤቱታቸውን አሰምተዋል። አቶ በረከት ሌላው ያነሱት ነጥብ ደግሞ መብት የተከብሮ መከራከር አልችልም ነው ያሉት። ለዚህ ደግሞ እንደ ማስረጃ ያቀረቡት ትናንት በታሰርኩበት 9ኛ ፖሊስ ጣቢያ በርካታ ወጣቶች በመገኘት ነፍሰ ገዳይና ሌባ እያሉ የመልካም ስምና ክብሬን አጉድፈዋል። ከዚህ ጋር በተያያዘ ትላንት ወደ ችሎት ለመምጣት ብሞክርም የጸጥታው ጉዳይ አስተማማኝ ባለመሆኑ መቅረቱ ይሻላል ተብዬ ዛሬ እንድመጣ ተደርጓል። ቤተሰቦችም የፍርድ ሂደቱን መጥተው እንዳይከታተሉ ተደርገዋል። አቶ በረከት በማረሚያ ቤት ቆይታቸውም የሰብአዊ መብት ጥሰት ተደርጎብኛል ሲሉ ቅሬታ አሰምተዋል። ምግብ በሰዓቱ አልቀረበልኝም፣ ምሳና እራት ተብሎ 10 ሰዓት ላይ ነው የመጣልኝ ብለዋል። በጥቅሉ የሕግ የበላይነት በሌለበት አካባቢ መብት ተከብሮ መከራከር ስለማልችል ጉዳይ ወደ አዲስ አበባ ይዛወርልኝ ሲሉ ፍርድ ቤቱን ጠይቀዋል። ሌላው ተከሳሽ አቶ ታደሰ ካሳ በበኩላቸው ከዚህ በፊት በክልሉ መንግስትና ሚዲያ ሌባና ዘራፊ እየተባልኩ ስለቆየሁ ራሴን እንደ ተጠርጣሪ ሳይሆን እንደ እስረኛ ነው የምቆጥረው ካሉ በኋላ ከጥረት ኮርፖሬት ጋር በተያያዘ ለሚነሱ ጉዳዮች በክልሉ አመራርም ሆነ ሚዲያ ለክስ የሚያበቃኝን ማስረጃ አጠናክሬ ጨርሻለሁ ስለተባለ የዋስትና መብቴ ተጠብቆ ጉዳይን አዲስ አበባ ሁኜ መከታተል እንድችል ይፈቀድልኝ ሲሉ ፍርድ ቤቱን ጠይቀዋል። የጤና ችግርም እንዳለባቸውም አውስተዋል። አቃቢ ህጉ በበኩሉ ተመዘበረ ካለው የሀብት መጠን ከፍተኛነት አንጻር ዋስትና እንዳይሰጣቸውና የተጠረጠሩበት ወንጀልም የተፈጸመው በአማራ ክልል በመሆኑ ጉዳያቸው በባህር ዳር እንዲታይ ፍርድ ቤቱን ጠይቋል። የጥረት ኮርፖሬትን በባለቤትነት ሲመሩ በነበረበት ወቅት የዳሽን ቢራ ፋብሪካ በ90 ሚሊዮን ዶላር ለአንድ እንግሊዝ ሀገር ለሚገኝ ካምፓኒ መሸጡን አረጋግጠናል። የተሸጠው ገንዘብ ግን ወደ ድርጅቱ አልገባም። የተሸጠበት ሰነድም በተደራጀ መልኩ አልተቀመጠም። ሰነዱን የማሰባሰብ መረጃ የማደራጀትና በኦዲት የማረጋገጥ ስራ ለመስራት ተጨማሪ ጊዜ ያስፈልገኛል ሲል አቃቢ ህጉ ችሎቱን ጠይቋል። ከዚህ ባለፈም ተጠርጣሪዎቹ ቀድሞ ከነበራቸው ተጽዕኖ ፈጣሪነት አቅም ከግምት ውስጥ በማስገባት በዋስትና ቢለቀቁ ሰነዶችን ሊያሸሹ ይችላሉ በማለት ጥያቄያቸውን ተቃውሟል። ግራቀኙን ያደመጠው ፍርድ ቤቱም የተመዘበረው ሀብት በአማራ ክልል ስለሆነ ጉዳዩ መታየት ያለበት በባህር ዳር እንዲሆን ፍርድ ቤቱ ወስኗል። የነበራቸውን ከፍተኛ የስራ ኃላፊነት ከግምት ውስጥ በማስገባት ልዩ ጥበቃ እየተደረገላቸው ከዛሬ ጀምሮ ማረሚያ ቤት እንዲያርፉ ፍርድ ቤቱ የወሰነ ሲሆን አቃቢ ህጉ ያቀረበውን የ14 ቀን ተጨማሪ የጊዜ ቀጠሮ በመፍቀድ ለየካቲት 1 ቀን ቀጠሮ በመያዝ የዛሬ ውሎ አጠናቋል። በተያያዘ ዜና ከትናንት በስቲያ ጀምሮ እና አቶ በረከት ሰሞን ባሉበት 9ኛ ፖሊስ ጣቢያና ችሎት በሚካሄድበት ከፍተኛ ፍርድ ቤት በርካታ ወጣቶች ተገኝተዋል። አንዳንድ ወጣቶች ከአሜሪካ ድምጽ ጋር በነበራቸው ቆይታ የና አቶ በረከት መያዝ ሁሉም ሰው በህግ ፊት እኩል መሆኑን ማሳያ ነው ሲሉ ተናግረዋል።
ጌታቸው ወንድም እባላለሁ። ከባህር ዳር ነዋሪ ነኝ። የህግ ባለሙያ ጠበቃ ነኝ። አሁን ለፍርድ ሊቀርቡ እየተጠባበቅናቸው ያሉ ሰዎች ባለፈው ስርዓት ሰብአዊ መብትም ሆነ በሙስና ጉዳይ ትልቅ ግድፈት ሲፈጽሙ የኖሩ ናቸው ብዬ አምናለሁ እኔ በግሌ። በእርግጥ በፍርድ እስኪረጋገጥ ድረስ ነጻ ሆነው የመገመት መብት አላቸው። ግን አዴፓ ወይም እንደ ክልሉ መንግስት እነዚህ ተጠርጣሪ የወንጀል ተጠርጣሪዎችን ከፍተኛ የመንግስት ባለስልጣን የነበሩ ሰዎችን ለፍርድ ማቅረቡ የለውጡን ሂደት መስመር የያዘ መሆኑን ያሳያል። ይሄ ጅምር ነው። የሚቀሩ አሉ። በተለይ ደግሞ በሰብአዊ መብት ጥሰት
ስሜ ጀንበሬ ወርቄ ይባላል። በጠበቃና ህግ አማካሪ ነኝ። ቀደም ሲል በመንግስት ስልጣን ላይ የነበሩ አቶ በረከት ሰሞንና አቶ ታደሰ ካሳ የተባሉ መሪ የነበሩ ነገር ግን በቅርብ ጊዜ ከማዕከላዊ ኮሚቴነት አባል የወረዱ የነበሩ ሰዎች አሁን በሙስናና በተለያዩ ወንጀሎች ተጠርጥረው ይቀርባሉ ተብሎ ስለሆነ ነው እዚህ ችሎት ላይ እየጠበቅን ያለ ነው። ህገ መንግስቱ መከበር የጀመረበት እለት ነው ብዬ አስባለሁ። ሰዎች ሁሉ በህግ ፊት እኩል ናቸው የሚለው መርህ የተረጋገጠበት እለት ዛሬ ነው ብዬ ወስዳለሁ። ለምን እነዚህ ሰዎች ቀደም ሲል ከበረሃ ትግል ጀምሮ መንግስት አገሪቱን የተቆጣጠረ አንስቶ የነበሩበት ፖለቲካዊ ውሳኔ፣ መንግስታዊ ውሳኔ ሲያደርጉ የነበሩ ሰዎች ናቸው። ነገር ግን አሁን በተጀመረው የለውጥ ሂደት ውስጥ አዴፓ ከነበራቸው ስልጣን በማውረድ አሁን ደግሞ በስልጣን በነበሩባቸው ጊዜያቶች የፈጸሟቸው ወንጀሎች ላይ ጠርጥሬያቸዋለሁና ምርመራ ይጀመር ብሎ በህግ ጥላ ስር አድርጎ ማምጣቱ እንደ ትልቅ የለውጥ ሂደት ነው እኔ የማስበው። ምክንያቱም የሩል ኦፍ ሎው የምንለውን የህግ የበላይነት ሰዎች በህግ ፊት እኩል የመሆናቸውን አጥፊ፣ ትንሽ፣ ትልቅ፣ ድሃ፣ ሀብታም፣ ባለስልጣን ሳይለይ የሚጠየቅበትን የህግ የበላይነትን ለማሳየት ጅማሮ ነው ይወስዳል።
አያይዘውም የፌዴራል መንግስትም ሆነ የክልሉ መንግስት ሀገሪቷን ለድህነት የዳረጉና የሰብአዊ መብት ጥሰት ያደረሱ ግለሰቦችን እየተከታተለ መያዝ አለበት ሲሉ አስተያየታቸውን ሰጥተዋል።
ፌዴራል መንግስቱ ጥያቄ ውስጥ እንዳይወድቅ እነዚህ በትልልቅ ወንጀሎች፣ በሰብአዊ መብት ጥሰት፣ በትልቅ ሙስና አገሪቱን አደህይተው እዳ በዳ አድርገው የወጡ ባለስልጣኖች ተሸሽገዋል የሚባሉባቸው ጠቅላይ አቃቢ ህግ በግልጽ መግለጫ ሰጥቷል። ባለፈው የእስር ትእዛዝ ወጥቶባቸው ግን እስካሁን ያልተያዙ ትልልቅ ባለስልጣኖች አሉ። ህዝቡ በመንግስት ላይ አመኔታ እንዲኖረው ከተፈለገ መንግስትም እንደ መንግስት ስራውን ማከናወን፣ ህግ ማስከበር የመንግስት የመጀመሪያ ግዴታው ስለሆነ ይሄ መንግስትነቱን የሚያረጋግጥበት ስለሆነ እነዚያ የተሸሸጉ ሰዎች መምጣት አለባቸው፣ ለህግ መቅረብ አለባቸው። ይሄ ምንም ያደራድር ጉዳይ አይደለም። ስለዚህ ፌዴራል መንግስቱ አሁን የጀመረውን የክልሉን ጉዳይ አይቶ ፌዴራል መንግስቱም እንደ ፌዴራል መንግስትነቱ እነዚህ ሰዎች ከተሸሸጉበት አድርገው አውጥቶ ለፍርድ ማቅረብ አለበት። ክልሎችም ለዚህ መተባበር አለባቸው፣ ሌሎች ክልሎች። አለዛ ወንጀለኛ እየሸሸጉ የፌዴራል መንግስቱ አካል ሆኖ መቀጠል አይቻልም።
ሞት ባይኖር መጎስ እባላለሁኝ። ቦምብ ጥለሃን ተብዬ ተሰቃይቼ በማላውቀው ነገር ተደብድቤ ታስር ግንቦት ሰባት አባል ነ ግንቦት ሰባት እኔ ግንቦት ሰባት የሚባለውንም በዛን ጊዜ ስጠይቅ ነው እንጂ አላውቀው። ለህዝብ የሚቆም መንግስት እስከመጣ ድረስ አንድም ሰው በማያውቀው ነገር እየተደበደበ ንብረታችንም እንደተወረሰ ነው የቀረ። ስለዚህ ግን የህግ የበላይነት እያየነ እስከሆነ ድረስ ገና ዋናው የሚመነጠረው እነጌታቸው አሰፋ ተያዙ የተባለ ጊዜ ነው ዋናው አንድ ህይወት የሚወድቅ። ስለዚህ ግን አሁንም ይቀራል። የአማራ ክልል የራሳችን ሰው ሁላ እንዳለበት እንዲታወቅ ያስፈልጋል።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።
አስቴር ምስጋናውን ለዘገባው እናመሰግናለን። ወደ ቀጣይ ርዕስ እንለፍ። በአማራ ክልል እየታየ ካለው ጉዳይ በተጨማሪ በአቶ በረከት ስምኦን ላይ በፌዴራል ደረጃ የሚመሰረት ክስ እንደሌለ ጠቅላይ አቃቤ ሕግ አስታውቋል። በፌዴራል ደረጃ የእስር ማዘዣ የወጣባቸውን የቀድሞውን የደህንነት ኃላፊ አቶ ጌታቸው አሰፋን በቁጥጥር ስር ለመዋል እየተደረገ ያለው ጥረት መቀጠሉንም ነው የጠቆመው። ጠቅላይ አቃቤ ሕግ ይህንን የጠቆመው ባለፈው ሐምሌ በሶማሌ ክልል የተፈጸሙ ወንጀሎችን በተመለከተ ያደረገውን ማጣራት ይፋ ባደረገበት ጋዜጣዊ መግለጫ ነው። እስክንድር ፍሬው ተከታዩን ዘገባ ልኳል።
በፌዴራል መንግስቱና በአማራ ክልል ገዢ ፓርቲ ውስጥ ከፍተኛ ስልጣን የነበራቸው አቶ በረከት ስምኦን በሙስና የተጠረጠሩበት ጉዳይ ተጨማሪ ይኖር እንደሆነ፣ በክልል ደረጃ የተጀመረው የፍርድ ሂደትም በፌዴራል ደረጃም ይቀጥል እንደሆነ ጥያቄዎች የሚያነሱ ወገኖች አሉ። የፌዴራል ጠቅላይ አቃቤ ሕግ ዛሬ የሰጠው አስተያየት ግን የአቶ በረከት ጉዳይ በአማራ ክልል ደረጃ ብቻ የተያዘ እንደሆነ የጠቆመ ነው። የፌዴራል ጠቅላይ አቃቤ ሕግ የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ዳይሬክተር ዝናቡ ቱኑ ይህንኑን ያመለከቱት
የአቶ በረከትና አቶ ታደሰ ካሳ የአማራ ብሔራዊ ክልላዊ መንግስት ጉዳዩን ይዞ ስለነበረ በዛ በኩል የሚፈጸም ይሆናል። በእኛ በኩል የተከተልነው የምርመራ ሆነ የክስ መዝገቦች አሉ።
አቶ በረከት ስምኦን ጉዳያቸው በአዲስ አበባ እንዲታይ ጠይቀዋል። የፌዴራል ጠቅላይ አቃቤ ሕግ ቃል አቀባይ ተከታዩን መልሰዋል።
በፌዴራል ደረጃ የተያዘ ጉዳይ ስላልሆነ ምንም እዚህ ለምንለው የለም። ክልሉ እኔ ይዛለሁ ብሏል። የሚመለከተው ክልሉን ስለሆነ የክልሉ መንግስት እና ይሄን ክስ የመሰረተው አካል ጉዳይ ነው የሚሆነው ማለት ነው።
የፌዴራል ጠቅላይ አቃቤ ሕግ በዚህ መግለጫ የቀድሞውን የብሔራዊ መረጃና ደህንነት ኃላፊ አቶ ጌታቸው አሰፋን በተመለከተ ለቀረበ ጥያቄ ምላሽ ሰጥቷል። በከፍተኛ የሰብአዊ መብት ጥሰት ተጠርጥረው የእስር ማዘዣ የወጣባቸውን እኚህን የቀድሞ የደህንነት ኃላፊ በቁጥጥር ስር ለመዋል እየተደረገ ያለው ጥረት አለመጠናቀቁን ነው ቃል አቀባዩ የገለጹት።
አቶ ጌታቸው አሰፋ ከሰብአዊ መብት ጥሰት ጋር ተያይዞ እስር ማዘዣ ወጥቶባቸዋል። በዚህ ረገድ ከትግራይ ክልል ጋር የድርድርና መሰል ጉዳዮች እየተካሄዱ አይደለም። ያው በጋራ ተቀናጅተን እየሰራን ያለንበት ሁኔታ እንዳለ በዚህ ረገድ መረጃ ብያስጥሮ ነው የሚሆነው።
የፌዴራል ጠቅላይ አቃቤ ሕግ የዛሬው መግለጫ የሰጠው ከሐምሌ 28 እስከ 30 እና ከዚያም በፊትና በኋላ በሶማሌ ክልል የተፈጸሙ ወንጀሎችን አስመልክቶ ያደረገውን የማጣራት ውጤት ይፋ ለማድረግ ነው። በዚሁ ወንጀል ከተጠረጠሩት 46 ሰዎች የክልሉን የቀድሞ ፕሬዝዳንት ጨምሮ ስድስቱ በቁጥጥር ስር መዋላቸውን አስታውሷል። 40ዎቹ ደግሞ በሌሉበት ክስ እንደሚመሰረትባቸውም አስታውቋል። በ46ቱም ሰዎች ላይ ክስ እንደሚመሰረት የሚጠበቀው የፊታችን ሰኞ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔ መጽሔት ይቀጥላል።
ድሬዳዋ ዛሬም አለመረጋጋቷ ነው እየተሰማ ያለው። አብዛኞቹ የከተማይቱ መንገዶች በእንጨትና በድንጋይ ተዘግተው በተለያዩ ቦታዎችም የመኪና ጎማዎች ሲቃጠሉ መዋላቸውና ከተማይቱን በጢስ ታፍና መዋሏ ታውቋል። ለሰሞኑ ሁከት መቀስቀስ መንስኤ ነው የተባለው ጥምቀት ሲከበር በምዕመናን ላይ ድንጋይ ተወርውሯል መባሉ ቢሆንም ዋናው ጥያቄ ግን የመልካም አስተዳደርና የልማት ነው ሲሉ ጽዮን ግርማ ያነጋገረቻቸው አንድ የከተማይቱ ነዋሪ የሆኑ የሕግ ባለሙያ አመልክተዋል። በሌላ በኩል እኛ መቼም የቻልነውን እያደረግን ነው ብለዋል የከተማይቱ ከንቲባ። ጽዮን እዚህ ስቱዲዮ ውስጥ ትገኛለች ከእኛ ጋር። በዚህ ጉዳይ ላይ ዛሬ ሙሉውን ቀን ስትሰራ ውላለች። ጽዮን እንደምን አመሸሽ?
እንዴት አመሸ ሰለሞን?
ይሄ ጉዳይ ሰሞኑንም ስንዘግብበት የነበረ ከተፈጠረ ጊዜ ጀምሮ አዲስ ቸኮልም እዛው ድሬዳዋ ይገኛል። እሱም የተለያዩ አካላትን እያነጋገረ ስንዘግብበት የነበረ ጉዳይ ነውና ምንድን ነው ዛሬ ያለው ሁኔታ? እስቲ ዘርዘር አድርጌ ምን አወቅሽ?
እንግዲህ ሰለሞን አንተም እንደጠቀስከው ሰሞኑን ተከታታይ ዘገባዎችን ስናቀርብ ነበር። ዛሬ የተለያዩ በከተማው የሚገኙ የተለያዩ ነዋሪዎችን በስልክ ለማነጋገር ሞክሬ ነበረ። እንደዚሁም አዲስ ቸኮል አካባቢውን በእንቅስቃሴ በማድረግ በቪዲዮ ካሜራም ለማንሳት ሞክሯል። ምንድን ነው እየሆነ ያለው ከተማ ውስጥ የሚለውን እነሱን መነሻ አድርገን ባገኘነው መረጃ መሰረት ዛሬ አምስተኛ ቀኑ ነው። ሰኞ ማምሻውን ነው ይሄ ነገር የተፈጠረው። ወደ በኋላ ላይ ምክንያቱን እንመጣበታለን። ዛሬ ግን የሆነው ምንድን ነው? መርመርሳ የተባለ ሰፈር አለ። ቅርብ ጊዜ ነው መርመርሳ የተባለው ሰፈር የተቋቋመው ወይም የተመሰረተው። ትንሽ ወጣ ይላል። እዛ አካባቢ ላይ ሌሊት ግጭቶች ተነስተዋል። ግጭቶች ሳይሆኑ የተወሰነ ሰዎችን ለማጥቃት እንቅስቃሴ አለ። እንግዲህ አንዳንድ ብሔር ስሞችም ይጠራሉ። እነሱን ለማጥቃት እንቅስቃሴ ተደርጓል። መሳሪያ የያዙም አሉ፣ የተደራጁ ናቸው።
ምናልባት ይህን ያለ ከበደ ካልሆነ የምን ጎሳ አባላት ናቸው? የምን ጎሳ በጎሳ ደረጃ ያለ ከሆነ ምን ጎሳና ምን ጎሳ ናቸው? አንድ ጎሳ ብቻ ላይ ከሆነ ነገር እየተነሳ ያለው የትኛው ጎሳ ነው?
እንግዲህ ግጭቱ በጎሳ የግጭቱ መነሻ የጎሳ ባለመሆኑ ነው ያንን ስም ከመጥራት እየተቆጠብኩት። ተጨማሪ ደግሞ ምናልባት ሌላ ግጭት የሚቀሰቅስ መልእክት እንዳናስተላልፍ ከሚል
ያ ጎሳ ጥቃት እየተፈጸመበት ያለ ነው ወይስ ጥቃት
ይፈጸማል የሚል ነው የተነሳው። ሊፈጸም ነው የሚል ስለሆነ ለዛ ነው የታቀብኩት። እና መሳሪያ ደግሞ የያዙ ሰዎች አሉ የሚል ነገር በመነሳቱ ገና ሳይነጋ ነው የሌላ አካባቢ ወጣቶች ወደዛ ሰፈር ድንጋይና እንጨቶች ይዘው የሄዱት። ግን አስቀድሞ ደግሞ ለከተማው ለፌዴራል ፖሊስ አስቀድሞ ደርሶት ስለነበረ የመከላከያ ሰራዊት የመከላከያ ኃይል እና ፖሊስ ወደዛ በመሄድ መሀል ላይ በመቆም ሁለቱን የአካባቢ የዛን አካባቢና የዚህን አካባቢ ሁለቱን ወጣቶች መሀል ላይ ሆነው ተፋጠው ግን ደግሞ አደጋ ሳይደራረሱ እስከ ረፋዱ ድረስ ቀጥሎ ቆይቷል ነው።
ተፋጠው ስቲ እዚህ ጋር በጸብ ስሜት ነው ወይስ በማብረድ ስሜት ነው?
በጸብ ስሜት ነው። ምክንያቱም ፖሊስ መሀል ላይ አለ። እነዚህኛዎቹ የወጡትን ቪዲዮዎች አዲስ የሚላከልን ቪዲዮዎች የሚያሳዩት እሱን ነው። ፖሊስ መሀል ላይ አለ። ድንጋይ የመወራወር ያኛው ቡድን ወደዚህኛው ቡድን ቡድን ወደዛኛው ቡድን፣ ነገር ግን በመሀል ፖሊስ የመከላከያ ፖሊስ ስለነበረ ግጭቱ ሳይጋጋል ቆይቶ ነበር እስከ ጠዋቱ 4 ሰዓት አካባቢ ድረስ። ነገር ግን በጣም ይሄ ነገር በመዛመቱ በአጠቃላይ የተለያየ ከተማ ውስጥ ያሉ ወጣቶች ተሰባስበው መንገድ መዝጋት፣ ጎማ ማቃጠል፣ በእንጨት በድንጋይ እንደዚህ ያሉ ነገሮች ተባብሰው ቀጠሉ። እስከ ምሽት ድረስ መንገዶች ይዘጉ እንደነበረ፣ ጎማዎች ይቃጠሉ ነበረ እና ከተማው በጭስ ታፍኖ ነበር። ነገር ግን ፖሊስ በተኩስ የወሰደው እርምጃ ስላልነበረ እስካሁን የተጎዳ ሰው እንደሌለ ነው። ሆስፒታልም ደውዬ ነበር። ደልጮራ የሚባል አንድ ሆስፒታል ነው ያለው። እዛም ደውዬ ነበር። ዛሬ ተጎድቶ ወደዛ የሄደ የለም። ወጣቶቹ ከሚያነሱት ጉዳይ በዘለለ የደረሰ ጉዳት እንደሌለ፣ ለምሳሌ የመሰረተ ልማት ላይ ያደረሱት ጉዳት የለም፣ ሰዎች ላይ በድብደባ መልክ ያደረሱት ነገር የለም። ተቃውሟቸውን ብቻ መግለጽና በጩኸት እንደዚሁም ስድቦች የተቀላቀሉበት የሚያነሷቸው በዛ ውስጥ
ግን ከተማይቱን አሽመድምደዋት ነው ያሉት። ዘግተዋት
ተዘግቷል። ከተማው ተዘግቶ ነው የዋለው። ስራ እንቅስቃሴ አልነበረም። መንግስትም የግልም መስሪያ ቤት እንቅስቃሴ አልነበረም። ትምህርት ቤት ለ15 ቀን ተዘግቷል በአጋጣሚ ትላንትና። ነገር ግን ምንም ሌላ እንቅስቃሴ አልነበረም። በተጨማሪም እንግዲህ በዛ ውስጥ የሚያነሷቸው ጥያቄዎች ድሬዳዋ ተጎድቷል፣ የመሰረተ ልማት እንቅስቃሴ የለም፣ መብራት የለም፣ ውሃ የለም፣ የስልክ አገልግሎት በጣም አነስተኛ ነው። ሌላውና ዋናው ደግሞ 40-40-20 የሚለው የፖለቲካ ቀመር ዘርን፣ ጎሳን፣ ብሔርን መሰረት ያደረገ ነው። በዛ መልኩ ነው አስተዳደሩ ላይ ያሉት ሰዎች ያሉት። ስለዚህ ይሄ ድሬዳዋን አይመለከትም፣ የፌዴራል መንግስት ጣልቃ ገብነት ይኑር የሚል ጥያቄዎችን የያዘ ነው። እንግዲህ ቅድም እንመለስበታለን ያልነው ሰኞ ላይ ቤተ ክርስቲያን ታቦት ለማስገባት የሄዱ ሰዎች ላይ ድንጋይ መወርወር እና በነገራችን ላይ ትላንትና የከተማው ከንቲባ ለሀገር ውስጥ መገናኛ ብዙኃን እንደገለጹት አንድ ሕፃን ህይወቱ አልፏል በዛ አደጋ። በዛ መነሻ ነው ግጭቱ የተነሳው። ነገር ግን
የተረጋገጠ ጉዳይ ነው።
አዎ የተረጋገጠ ጉዳይ ነው። ትላንትና ደግሞ 4 ሰዎች ቆስለዋል። ዛሬ ነው በሰው ላይ የህይወት ላይ አደጋ ያልደረሰው። ስለዚህ ወጣቶቹ ከዛ ከተነሳበት ጉዳይ አልፎ ሄዶ አሁን ጥያቄው ቀደም ሲል እነሱ የነበሩ ጥያቄዎች ናቸው። ማምሻውን የድሬዳዋ ከተማ ከንቲባን አቶ ኢብራሂም ኡስማንን አግኝቻ አነጋግሬያቸው ነበር። ሰለሞን እንደምታስታውሰው ይሄንን ጉዳይ ቀደም ሲል በተለይ 40/40ውና ዛሬ የሚነሳውን ጉዳይ በተደጋጋሚ እኛ በፕሮግራማችን ላይ ሰርተነው ነበር። የህግ ባለሙያዎችን ማስተያየት ሰጪዎችንም ጠይቀን ሳቸውን ማነጋግረን ነበርና ዘላቂ መፍትሄ ካልመጣ ችግሩ ሊባባስ ይችላል። የከተማይቱ አጠቃላይ ችግር በቶሎ የሚያነሱት ነዋሪዎቹ ሊቀረፍ ይገባል የሚል አስተያየት ሰጥተው ነበርና ለከንቲባ ኢብራሂም ኡስማን ይህን ጥያቄ ነው ያነሳውላቸው። ግጭቱ እዚህ ከመድረሱ በፊት ለምንድን ነው መፍትሄ አላገኛችሁላቸው ብዬ
በፍጹም እኔ ሊወክል አይችልኝም። በጥቂት ግለሰቦች እየተነሳ ሰፍቶ አሁን ወደ ሌላ አቅጣጫ ሄደው እና የመልካም አስተዳደር ችግሮቹ የሚነሳው አሁን የውሃ፣ የመንገድ፣ የመብራት ጥያቄዎች ከዚህ በፊትም የነበሩ ናቸው። አንዳንዶቹ በጥሩ ሁኔታ ከሌላው በተጻረረ መልኩ እንደውም በተሻለ መልኩ ላይ የሚገኙ ናቸው። እነኚህ መልካም አስተዳደር ችግሮች አንዳንዶቹ በሂደት ላይ አሁን በቅርቡ የሚፈቱ 100% በተለይ የውሃ ሽፋናችን የምናዳርስበት የመብራት ጥያቄዎችን ከሌላው በተለየ መንገድ የመብራት ምሰሶን ሙሉ በሙሉ ቀይረን ኮንክሪት ፖሎችን ተክለን በተለይ ከዚህ በፊት ችግር የነበረባቸው ቦታዎች ኦፍ ግሪድ የሆኑ ቦታዎች ሁሉ ይሄን አክሰስ እንዲያገኙ አድርገናል። ከዛ ውጪ የመንገድ መሰረተ ልማትን በተመለከተ በአቅማችን ሳንሰስት እየሰራን ያለ ነው። ስለዚህ ይሄ ፊት ለፊት ያሉ ጥያቄዎች ናቸው እንጂ ከኋላ ያሉት የፖለቲካ ጥያቄ ናቸው። እነዚህ ደግሞ እኛ ረንድ መፍታት ያለብን የሚመለከተው አካል ነው መፍታት ያለበት።
የፖለቲካ ጥያቄ የሚሉት ከዚህ ቀደምም በቃለ ምልልስ እንዳሉት 40/40/20 የሚለውን ካቢኔ መዋቅርን ነው ደጋግመው ሲያነሱት አሁንም ይሰማል። እና የሚመለከተው አካል ነው የሚመልሰው ያሉት ማን ነው የሚመልሰው ይሄንን ጥያቄ? ይሄ ጥያቄ የሚመለከተው አካል ነው የሚመልሰው ከተባለ እናንተ ስለሚመለከተው አካል አቅርባችኋል ወይ? ሁለቱን ጥያቄዎች አያይዘው ይመልሱልኝ።
መልካም። ሁለቱ ድርጅቶች ተስማምተው ነው የሚሰሙት። ያ ማለት እንደምታውቂው የድሬዳዋ ይገባኛል ጥያቄ ነበረ። ይህን ይገባኛል ጥያቄ ለመመለስ በጊዜያዊነት አስተዳደሩን በተመለከተ ምን መሆን አለበት ተብለው በተለይ ገዢው ፓርቲ ኢህአዴግ በዋናነት ደግሞ ኦዲፒ እና አጋር ኢሶዴፓ የወሰኑት ውሳኔ ነው። ያ ማለት አሁንም በእነዚህ ጉዳዮች ላይ ጥያቄ ካለ እነዚህ ሁለቱ ድርጅቶች ናቸው መመለስ ያለብን። በእኛ እምነት ግን ጥያቄም ሊሆን የሚችል ጉዳይ አይደለም። ይሄ በተደጋጋሚ እንነጋገራለን። ማነስ መብዛት ሊኖር ይችላል። እሱ ለቁጭ ተብሎ ነው መነጋገር የሚያስፈልገው። ከዛ ውጭ ግን አሁንም ቢሆን ከሌላው አካባቢ በተለየ ሁኔታ ሬዳ በብዙ ነገሩ ኢንክሉዚቭ የሆነ አስተዳደር ነው ያለው። በልማቱም፣ በፖለቲካል መዋቅሩም፣ በሌሎች ጉዳዮችም ላይ አንዱን መስለን አንዱን ጠቅመን ሌሎች ህዝቡ የምናበላለጥበት ምክንያት አንድም ምክንያት የለም። ስለዚህ ይሄ በዋናነት መታወቅ የለበትም። እንደዚህ አይነት መታወቅ አለበት። እንደዚህ አይነት አሰራርም የለም። በለዚህ የተደገፈን አሰራር በፍጹም አይገኝም። ስለዚህ ይሄ በህግም በምንም ያልተደገፈ ዝም ብሎ ይፍታዊ ያለ ተብሎ አንዳንድ የሚነሳው ነገር ከእውነት የራቀ ነው። ልክም አይደለም። በተጨባጭ ግን መሬት ያለው ነገር ይህን የሚመስል ነገር አይደለም።
ፓርቲው ነው የሚወስነው እያሉ ነው የሚመለከተው አካል። ያው እናንተንም ጭምር ይመለከታል ማለት ነው። ድሬዳዋ ግን በጣም በስብጥር የሚኖርባት የህዝብ ብዛቷም፣ ስነ ልቦናውም፣ አኗኗሩም በስብጥር የሚኖርበት ሀገር ስለሆነ እንዴት ሁለቱም ፓርቲዎች ብቻ የድሬዳዋን ከተማ ህዝብ ጉዳይ ይመለከታል?
ሁለቱ ክልሎች ብቻ ይገባኛል በዋነት በዛን ጊዜ ስለነበረ ነው። ሌላ ሶስተኛ ክልል ስላልጠየቀ ማለት ሁለት ክልል ነው የጠየቀው።
ጽዮን፣ መቼም ድሬዳዋ እጅግ የተዘበራረቀ ስብጥር ያለው ሰው የሚኖርባት ከተማ ነች እና አሁን ስታነሽውም ከዚህ በፊትም ሲነሳ ከንቲባውም ባደረጉት ንግግር ላይ 40/40/20 እየተባለ የሚነሳ ጉዳይ አለ። ከዚህ ጋር ተያይዞ የፖለቲካ ችግር፣ የልማት ችግር እየተባሉ የሚያያዙ የሚነሱ ነገሮች አሉና እስቲ ትንሽ ሰፋ አድርጊልን። እስቲ ካነጋገርሻቸውም ካለው ሁኔታም ጋር አያይዘሽ
እንግዲህ ይሄ 40/40 የሚለው የፖለቲካ ቀመር ምንድን ነው? ኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ፣ የሶማሌ ህዝብ ዲሞክራሲያዊ ፓርቲ ሶይዴፓ፣ የአማራ ዲሞክራሲያዊ ፓርቲ ኦዴፓና የደቡብ ህዝቦች ደኢህዴን ዲሞክራሲያዊ ንቅናቄ አራት ፓርቲዎች አሉ። ከእነዚህ ፓርቲዎች የካቢኔ አወቃቀሩን ኦሮሞ ዲሞክራሲያዊ ፓርቲ 40%፣ ከሶማሌ ህዝብ ዲሞክራሲያዊ ፓርቲ ከሶይዴፓ 40%፣ ከአማራ 10%፣ ከደቡብ 10% የካቢኔ አወቃቀር ውስጥ ገብተዋል ነው። እነዚህ ሰዎች ውክልና አላቸው። ነገር ግን ነዋሪዎቹ የሚያነሱት ቅሬታ ይሄ የፖለቲካ አወቃቀር በመንግስት መስሪያ ቤቶች በየትኛውም አስተዳደር ውስጥ ስላለ እና ደግሞ በፈረቃ ስለሚመሩት እነዚህ ግለሰቦች በመጡ ቁጥር የጎሳ ግለሰቦቹ ጎሳ ላይ መሰረት ያደረጉ ቡድናዊነት አሰራር ስላላቸው እየተመላለሱ ደግሞ ስለሚመጡ መሰረተ ልማቱን የጀመሩትን አይጨርሱትም። ድሬዳዋ ደግሞ በስብጥር ስትኖር ህዝብ ሲኖርባት የነበረች በመሆኗ ይሄ ከመጣ በኋላ ነዋሪዎቹ ወጣቶቹ በየቦታው ሲወርድ የብሔርን ጉዳይ አመጣውና ከተማዋ እንድትበላሽ አደረጋት ብለው ነው የሚቃወሙት። ከንቲባው ባለፈው ስናነጋገራቸው ያሉን ግን እሳቸው ይደግፉታል። ምክንያቱም ድሬዳዋ ሶማሌም እኔ ላስተዳድራት ይገባል፣ ኦሮሞም ማለት ፓርቲዎቹ ሶይዴፓና ኢዴፓ የሚል የባለቤትነት ጥያቄ ስላመጡ ይሄን ለመፍታት የመጣ ነው ነው የሚሉት። አሁን ነዋሪዎቹ የሚሉት ይሄ የፌዴራል መንግስቱን ጣልቃ ገብነት ያስፈልጋል ነው። የህግ ባለሙያው የሆኑት አቶ ፋሚ ዳንኤል ህገ መንግስቱ ራሱ በዚህ ጉዳይ ላይ ችግር ስላለበት ትልቅ ውሳኔ ይፈልጋል። ድሬዳዋን ማትረፍ ከተፈለገ እኔ ለምሳሌ 40 ከሚሉት ኮታ ውስጥ ያለው ነኝ በብሔር፣ ግን ድሬዳዋ ይሄን ስለማታውቅ እቃወመዋለሁ ይላሉ። አነጋግሬያቸዋለሁ።
አሁን ላይ ግን ውስጥ የነበረውን ብሶት ነው እንግዲህ አሁን ህዝቡ እያወጣ ያለው። የመልካም አስተዳደር ችግር በጣም በሰፊ ነው ድሬዳዋ ላይ። እዚህ በፊት የነበሩ መድረኮችን ያው ይጣፈስ ስለነበረ እነግራቸዋለን። በጣም ውስጥ ያለን ሰዎች ችግሩ ትልቁ ችግር አመራሩ ላይ ነው ዘሆን ፕላስ ይሄ አሁን ከህግ አኳያም ስንመጣ 2010 ነው የስልጣን ዘመናቸው ያበቃው። ይሄ አሁን ድሬዳዋ አስተዳደር የሚመራው አካል 2010 ላይ ያበቃል። 2010 ላይ ቢያበቃም ስልጣናቸው በወቅቱ ሀገሩ ላይ ሀገራችን ላይ በነበረው የጸጥታ ችግር ምክንያት ምርጫው የአዲስ አበባና የድሬዳዋ ከተማ መስሪያ ቤቶች ምርጫ ለ2011 ተሸጋግሯል። አሁን ላይ ባለው ነባራዊ ሁኔታ ምርጫው የምርጫ ይካሄዳል የሚል እምነትም የለንም። ስለዚህ አሁን ያለው አስተዳደር በህግ ተመርጦ የተቀመጠ አስተዳደር አይደለም፣ ፖለቲካሊ የተቀመጠ ነው። ስለዚህ በህግ ተመርጦ ያልተቀመጠ አስተዳደር ህዝቡ ሲለው ምንም ነገር የማይሰማ ከሆነ ህዝቡ በቃኝ ካለ በቃኝ ነው በቃ። ስለዚህ መውረድ ስልጣኑ መልቀቅ ነው ያለባቸው።
እንግዲህ አቶ ፋሚ ዳንኤልም ሌሎች አስተያየት ሰጪዎችም የሰጡንን አስተያየት በዌብሳይታችን ላይ እና ሰኞ ምሽት በድጋሚ ይዘን እንመለሳለን።
አመሰግናለሁኝ ጽዮን። እንግዲህ እየተከታተልን ከቦታውም ከዚህም እናቀርብላችኋለን ዘገባውን።
የኬንያ ባለሥልጣኖች በሀገሪቱ የሚፈጸሙ ወንጀሎችን ለመግታት በሚያደርጉት ጥረት በሲቪሎች ይዞታ የሚገኙ መሳሪያዎችን ብዛት ለመቀነስ እርምጃዎች እየወሰዱ መሆናቸውን ገልጸዋል። መንግሥት ከማኅበረሰባዊ ድርጅቶች ጋር በመተባበር ሰዎች ሕጋዊ ፈቃድ የሌላቸውን መሳሪያዎች እንዲያስረክቡ ለማሳመን ዘመቻ ከፍቷል። ካስረከቡ ምሕረት እንደሚደረግላቸው የአሜሪካ ድምፅ ራዲዮ ዘጋቢ ሪል ኦምቡር ዘገባ ጠቅሷል። አዳነች ፍሳዬ ታቀርበዋለች።
ጁሊስ ከማንዴ የተባሉ በወንጀል ተግባር ይሳተፉ የነበሩ ሰው ሕገወጥ መሳሪያዎችን የማስረከቡን ተግባር በምህረት ለመለወጥ ማቀዱ የሰዎችን ሕይወት ሊያተርፍ ይችላል፣ ነገር ግን በማያሰማምኑ ቦታዎች የሚኖሩ ሰዎች ስጋት ሊያድርባቸው ይችላል ብለዋል።
መሳሪያህን ለፖሊስ ጣቢያ በማስረከብ ደህንነት ይጠበቃል ብዬ አላምንም። ለፖለቲከኞች ቢያስረክቡም እንኳን ደህንነታቸው የሚያስተማምን አይመስለኝም። መሳሪያውን ለማስረከብ ስትሄድ ራሱ ሰዎች ስለ አንተ ያሳደሩት ስሜት አለ። ፖሊሶች ስለ አንተ በበለጠ ለማወቅ ይፈልጋሉ። አንዳንድ መሳሪያቸውን ያስረከቡ ሰዎች ጥቁር ነጥብ ውስጥ መግባታቸውን እንሰማለን።
ለሶስት ወራት ያህል የሚዘልቀው ዘመቻ የተጀመረው ባለፈው ታህሳስ ወር ላይ ነው። በሕግ ያልተመዘገቡ መሳሪያዎች ያላቸው ሰዎች ለፖሊስ ጣቢያ ለፖለቲከኞችና ለሃይማኖት መሪዎች እንዲያስረክቡ ይጠበቃል። መሳሪያዎችን ስለማስረከቡ ጉዳይ ከመንግስት ጋር ከሚሰሩት ቡድኖች አንዱ የትንንሽና የቀላል መሳሪያዎች ክልላዊ ማዕከል ተወካይ ዳን አሳኖ ስለ ዓላማው ሲናገሩ ኃይል ሳይጠቀሙ ሲቪሎች በፍላጎታቸው መሳሪያ እንዲያስረክቡ ለማድረግ ነው ብለዋል። ኬንያ ውስጥ ከ500 ሺህ በላይ የሚሆኑ ያልተመዘገቡ መሳሪያዎች መኖራቸውን ከስድስት ዓመታት በፊት የተደረገ ጥናት አመልክቷል። ይሁንና በኬንያ ፖሊሶችና በአንዳንድ ማህበረሰቦች በተለይም ኦፊሴላዊ ባልሆኑ ሰፈራዎች አካባቢ መካከል ያለው አለመተማመን የህገ ወጥ መሳሪያዎችን ብዛት ለመቀነስ የሚደረገውን ጥረት ሊያሰናክል ይችላል የሚል ስጋት አለ። ኦፊሴላዊ ባልሆኑት ሰፈራዎች የሚሰሩ የማህበራዊ ፍትህ ማዕከሎች ስብስብ እንደ አውሮፓ አቆጣጠር ከ2013 እስከ 2015 ዓ.ም በነበረው ጊዜ ውስጥ ፖሊሶች ቢያንስ 803 የሚሆኑ ሰዎችን ካለ ፍርድ ሂደት ገድለዋል ይላል። ይህን አሃዝ ያገኘው በወቅቱ ከነበሩት መዛግብትና ከሚዲያ ዘገባ መሆኑን ገልጿል። መንግስት በበኩሉ ውጥረት ለማርገብ ሲል ከማህበረሰቡ ጋር እንደሚሰራ ቃል አቀባዩ ኤሪክ ኬት አስታውቀዋል።
The most affected age bracket is between 15 and 35.
ጉዳዩ በብዛት የሚመለከታቸው ከ15 እስከ 25 ዓመት የዕድሜ ክልል ውስጥ ያሉትን ወጣቶች ስለሆነ እነሱን ለማሳመን ሊያግባባቸው የሚችል አይነት አቀራረብ መጠቀሙ ከስትራቴጂዎቹ አንዱ ነው። ህብረተሰቡን የመጠበቅ ተግባርን ማስፋት ማለት ነው። ነገር ግን ወጣቶቹ ራሳቸው ወንጀል እንዲቀንስ በማድረጉ ተግባር ሲሳተፉ በሚችሉበት መንገድ ለመስራት ነው።
መንግስት ጥረት ቢያደርግም ትንሽ መሳሪያዎች በቀላሉ ሊገኙ የሚችሉና ጥቅም ላይ የሚውሉ መሆናቸው በመላ ሀገሪቱ የሚስተዋል ጉዳይ ነው። የኬንያ መንግስት በየአመቱ መሳሪያን ለማስወገድ ጥረት ያደርጋል።
ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ41 ደቂቃ ሆኗል። አዲስ አበባ ላይ ዝግጅታችን እስከ 4 ሰዓት ይቀጥላል። ፕሮዲውሰሩ ንጉሱ ታምሬ ነው። ቴክኒሻን ቮይቴክ ዞርኒያክ፣ የዌብና ማህበራዊ መገናኛ ፕሮዲውሰሩ አበባየሁ ገበያው ነች። እያስተናገድናችሁ ያለ ነው ሰለሞን አባተና
እኔም ሰለሞን ክፍሌ ነን።
አሁን ወደ ተከታይ ዘገባ እናልፋለን። አዳማ
የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች ዩኒቨርሲቲው ባወጣው የሴኔት ውሳኔ የመንፈቅ ዓመቱ ትምህርት ተሰርዞ ተማሪዎች ግቢውን በመልቀቅ ወደ ወላጆቻችን እንድንሄድ መወሰኑ አሳዝኖናል ይላሉ። ዩኒቨርሲቲው በበኩሉ ተማሪዎቹ በተለያየ ምክንያት የትምህርት ጊዜያቸው በአግባቡ ባለመከታተላቸው ምክንያት የሴሜስተር መጨረሻ ፈተና ወስደው ለማጠናቀቅ በሕጉ መሠረት አያስችላቸውም ብሏል። ሙክታር ጀማል ተጨማሪ ዘገባ አለው።
የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች ዩኒቨርሲቲው ከጥር 12 እስከ ጥር 14 ሁሉም ተማሪ ቅጥር ግቢውን ለቆ ወደ የቤተሰቡ እንዲሄድ ማስታወቂያ አውጥቶ ከግቢ ሸኝቶናል ሲሉ ለአሜሪካ ድምፅ ቅሬታቸውን ገልጸዋል። ወደ ወላጆቹ ተመልሶ ካለበት ያነጋገርኩት ተማሪ እንደተናገረው በዩኒቨርሲቲው ቅጥር ግቢ ከጥር 15 ጀምሮ ምንም አይነት የሚሰጥ የምግብም ሆነ መኝታ አገልግሎት መቋረጡንም ጨምሮ ገልጿል።
የአንደኛ ሴሚስተር እንዳለ ማስኬድ ስለማንችል ግቢ ለቃችሁ ከ12 እስከ 14 ቀን ሁሉም ተማሪ ቅጥር ግቢውን ለቆ እንዲወጣ፣ ከ15 ጀምሮ ሁሉም አገልግሎት ዝግ እንደሚሆን የምግብ የመኝታ ሁሉም ነገር ዝግን የሚሆን መስታወቂያ ላይ አይተን ግቢውን ለቀን ወጥተናል ማለት ነው። አሁን ቤተሰቦቻችን ገና አለን።
የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በጥር 12 ባወጣው ማስታወቂያ እንደገለጸው በግቢ ውስጥ በተደጋጋሚ የመማር ማስተማር ሂደቱ ተስተጓጉሎ ተማሪዎች የግማሽ ዓመት ትምህርታቸውን አጠናቀው ለፈተና መቀመጥ የሚያበቃቸውን የትምህርት ክፍለ ጊዜ ባለመማራቸው ሴሚስተሩ ተሰርዞ ለቀጣይ ዳግም ምዝገባ የካቲት 25 እና 26 እንዲዘጋጁ ለአሁን ወደ ወላጆቻቸው እንዲያቀኑ አስታውቋል። እንዲህ አይነት የሴኔት ውሳኔዎች ሲተላለፉ ከተለያዩ የዩኒቨርሲቲው አስተዳደርና የተማሪዎች ህብረት ተወካይ በጋራ ውሳኔ ይሰጡበታል። ይህም በተመለከተ የጠየቁት የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች ህብረት ፕሬዚዳንት ተማሪ ዮሴፍ ዲንሳ በውሳኔው አለመሳተፉን ገልጿል።
እኛም አልተቀበልንም፣ ተሳታፊም አልነበረም።
ከዚህ ቀደም የአሜሪካ ድምፅም ሲዘግብ እንደነበረው የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች በተለያዩ ጥያቄዎች ወደ ትምህርት ገበታቸው ባለመግባት ጊዜ ማሳለፋቸው ይታወሳል። ከዚህ ቀደም የመማር ማስተማር ሂደትንና ሊሟላልን ይገባል ያሉትን የዓለም አቀፍ ደረጃ ዲግሪ ምስክር ወረቀት ማዘጋጀት ከግቢው ለተመረቁ ተማሪዎች በጠቅላላ የሁለተኛ ዲግሪ የነጻ ትምህርት ዕድል እንዲሰጣቸውና ላፕቶፕ ኮምፒውተሮችን ጨምሮ ዩኒቨርሲቲው እንዲያቀርብላቸው ሲጠይቁ የነበረ ሲሆን ከዚህ በተጨማሪም በቅርብ በግቢው ውስጥ ሞተው በተገኙ ሶስት ተማሪዎች ጉዳይ ተከትሎ ጉዳዩ ግልጽ ይደረገልን ሲሉ በድጋሚ ትምህርት ማቋረጣቸው ተገልጿል። ይህም አንድ ላይ ተደራርቦ ተማሪዎቹ መከታተል የነበረባቸው የትምህርት ክፍለ ጊዜ በጣም አናሳ በመሆኑና ከ34.4% በላይ የትምህርት ጊዜ በማቋረጣቸው ሴሚስተሩ ተቋርጦ ተማሪዎቹ ወደ ቤተሰቦቻቸው እንዲገቡ መወሰኑንም ዩኒቨርሲቲው ገልጿል። የዩኒቨርሲቲው ፕሬዝዳንት ዶክተር ለሚጉታ ለአሜሪካ ድምጽ እንደተናገሩት ይህ እንዳይመጣ ትምርታቸውን እየተከታተሉ ጥያቄያቸውን እንዲጠይቁ በተደጋጋሚ በመንገልጽም ሊሰሙን አልቻሉም። መጨረሻ ለዚህ ውሳኔ በቅተናል ብለዋል።
በሴኔቲካችን መሰረት አንድ ተማሪ አንድ ተመስተር አከታተል የሚገባው የትምርት ጊዜ አለ። ካሁን ባለው ሁኔታ እንኳን ተማሪዎቹ መሸፈን ካለባቸው ትምርት ክፍለ ጊዜ ስላላደረጉ የአንድ ተመስተር ቅጣት ሴኔቱ አስቀምጦ በዚህ መሰረት ተማሪዎቹ ሌላ አካል መክሯቸው ያልተመለሱበትን ምክንያት ምናልባት በቤተሰብ በኩል ደግሞ አቅርቦ ቤተሰብ እንዲመክራቸው እና ቤተሰብም የራሱ የማስተካከያ እርምት እንዲወሰድ ተብሎ ነበር ውሳኔ ላይ የተደረገ።
ይህ ውሳኔ ደግሞ የተላለፈው ለሁሉም ነው። ለዚህ ጉዳይ ሁሉም ተለባ ሆነዋል ብሎ ያምናል ዩኒቨርሲቲው። ምናልባት ትምህርት መማር እየፈለጉ ሁኔታው ሳይመቻችላቸው የቀሩ ልጆች አይኖሩም ነበር?
ሁሉም ተማሪ ተጎጂ ሆኗል የሚለው እኛም ተማሪ ወደ ክፍል እየገባ ጥያቄ እንዲጠይቅ ሁሉንም ተማሪ ነው ባት የምናረገው። ተማሪዎች እንፈራለን፣ ሌላ የሚያስፈራራን አካል አለ ወይም ደግሞ ወደ ክፍል ለመግባት እየፈለግን ሌሎች አካላቶች ተጽዕኖ አሳድሮብናል የሚሉ ነገሮችን አይተን አስፈላጊ የሆነ የጸጥታም ይሁን የሌሎች ነገሮችን አመቻችተንላቸዋል። ነገር ግን እነሱ እኛ በማናውቀው ነገር የእነኛ አካላት ተባባሪ ሆኖ ተገኝተዋል ነው።
የተማሪዎች ህብረት በውሳኔው ላይ አለመሳተፍና የህብረቱ ጽህፈት ቤት መዘጋትን በተመለከተ ዶክተር ለሚ ህብረቱ ተማሪዎቹን ወክሎ የመማር ማስተማር ሂደቱን ከማሳለጥ ይልቅ ሌሎች ተጻራሪ ጉዳዮችን ሲሰራ እንደነበረና በውሳኔ ውይይቱ ላይ እንዲሳተፍ ጥሪ ቢደረግለትም አለመገኘቱን ለአሜሪካ ድምጽ ተናግረዋል። አሜሪካ ድምጽ ሙክታር ጀማል ነኝ ከአዳማ።
እናመሰግናለን ሙክታር። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው።
በኢህአደግ አባል ድርጅቶች መካከል አለ የሚባለው ልዩነት መፈታቱን የሥራ አስፈጻሚ ኮሚቴው ሰሞኑን ያወጣው መግለጫ ግልጽ አላደረገም የሚሉ የፖለቲካ ተንታኞችን ይዘናል። የለም ልዩነታቸው እንዲህ በቀላሉ የሚፈታ አይደለም እኮ የሚሉም አሉ። ድርጅቶቹ በመካከላቸው ያሉ የአካሄድ ዝንፈቶች እና የእርስ በርስ የመጠራጠር ችግሮች ብሎ መግለጫ ያስቀመጣቸው እንዲስተካከሉ መግባባት ላይ ተደርሷል ብሎ ነበር የሥራ አስፈጻሚ ኮሚቴው። ተንታኞቹ ግን ስለ መግባባቱ የተገኘ የተጨበጠ ማረጋገጫ የለም ነው የሚሉት። እስክንድር ፍሬው ተጨማሪ ያለው ከአዲስ አበባ።
የኢህአዴግ አባል ድርጅቶች መካከል ያለው ልዩነት በተለያዩ መንገዶች እየተገለጸ የቀጠለ ነው። በህወሓትና በአዴፓ መካከል የታየው እስከ ቃላት መወራወር የደረሰ አለመግባባት፣ በተመሳሳይም ህወሓት የፌዴራል መንግስቱን እርምጃዎች በአደባባይ የነቀፈባቸው አጋጣሚዎችና ሌሎችም ይህንን አጉልተው ያሳያሉ። በሰብአዊ መብት ጥሰትና በሙስና ወንጀሎች ተጠርጥረው የሚፈለጉ ግለሰቦችን በቁጥጥር ስር ከመዋል አንጻርም በፌዴራል መንግስቱና በህወሓት መካከል ያሉ ልዩነቶች በአደባባይ የታዩ ናቸው። የኢህአዴግ ስራ አስፈጻሚ ኮሚቴ መደበኛ ስብሰባ ሰሞኑን የተካሄደው እነዚህ ልዩነቶች እየታዩ ባሉበት ወቅት ነው። በአባል ድርጅቶቹ መካከል ያሉ እንደዚህ አይነት ልዩነቶች በስብሰባው መነሳታቸውን እንዲስተካከሉም ከመግባባት ላይ መደረሱን ስራ አስፈጻሚ ኮሚቴው አስታውቋል። በአባል ድርጅቶቹ መካከል ያሉ የአካሄድ ዝንፈቶችና የእርስ በርስ መጠራጠር ችግሮች በቀጣይ እንዲስተካከሉ ከመግባባት ላይ ተደርሷል ነው ያለው። የፖለቲካ ተንታኞች ግን የስራ አስፈጻሚ ኮሚቴው መግለጫ ግልጽነት እንደሚጎለው ይናገራሉ። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር ሰለሞን መብሪ ከነዚህ አንዱ ናቸው።
ተወስኗል ሲባል እንግዲህ ያ ለተመልካች ከውጪ ለሚያይ ተመልካች ግልጽ አይደለም። እሱ ከዛ አንጻር
ጠቅለል ያለ ነው አባባሉ ራሱ።
አባባሉ ጠቅለል ያለ ነው። በተግባር ያ ማለት ምን ማለት ነው የሚለውን መረዳት ያስቸግራል። ተረፈ እንዳልከው የነበሩ ውጥረቶች ወጥቶም ደግሞ ከዛ በቃላት መወራወሩ ምኑን ያ በቀጥታም ይሁን የውይይት አጀንዳ ሆኖ ቀርቦም ይሁን ባይቀርብም ያ እስከ ስብሰባው ድረስ መሄዱን ያሳያል ጉዳዩ። እዛ ላይ ደግሞ ብዙ ጊዜ ምንድነው ያው በደፈና ነው እንግዲህ እነዚህ አይ ነገሮች የድርጅት ጉዳይ ነው ተብሎ ይሁን በደፈና ስለሚቀርቡ ከውጪ አይታዩ ግልጽ አይደሉም። እንግዲህ በሚመጡት ግዚያቶች በአጭር ጊዜ ውስጥ ከዚህ ጋር ተያይዞ ሲነሱ የነበሩ ሰጣ ገባዎች እየከሰሙ ይሄዳሉ ወይ ወይንስ እነዚህ ሰጣ ገባዎቹ ይቀጥላሉ ሚለውን ትንሽ ጊዜ ሰጥቶ ማየቱ ነው የሚወስነው። ዩጀሊ በመግለጫዎች ላይ መግለጫ ብዙ መንግስታት ጥሚሆኑ ሌሎች አካላትም መግለጫ ሲያወጡ ያ ተጨምቆ ፎርማል በሆነ ቋንቋ ነው የሚወጣው። ፈረንጆች አባባል the devil is in the details የሚባለው ነው። ስለዚህ ለተመልካች መገምገሙ አስቸጋሪ ነገር ነው የሚሆነው።
የኢትዮጵያ ፌደራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበርና በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር መረራ ጉዲና ሌላው አስተያየት ሰጭ ናቸው። በአባል ድርጅቶቹ መካከለ ያሉ ልዩነቶች እንደዚህ በቀላሉ ሊፈቱ የሚችሉ እንዳልሆኑ ነው የሚያብራሩት።
ይቀራሉ ብሎ ማሰብ ያስቸግራል። ምክንያቱም መሰረታዊ ጥያቄዎች በዚህ ሀገር ፖለቲካ ውስጥ እየተነሱ ነው። ላለፉት 27 ዓመታት የተካሄደበት መንገድም በኢህአዴግም በኢትዮጵያ ህዝቦችም በሀገሪቱ በሚንቀሳቀሱ ፖለቲካ ኃይሎችም እየተነሳ ነው። ለዚህ ደግሞ የሚሰጡት መልስ ውሎ አድሮ በተወሰነ ደረጃ እነዚህ ጥያቄዎች መነሳታቸውን የሚቀሩ አይመስለኝም። ሙሉ በሙሉ ግን መልክ ባለው መንገድ ምናልባት ወደ መጠፋፋት ወደ ከፋ ግጭት በማይገቡበት ደረጃ ለማስተናገድ ተስማምቶ ሊሆን ይችላል። አለበለዚያ ግን አሁን ለምሳሌ የወልቃይት ጠገዴ ነገር የናራያና የናራያ ነገር እንግዲህ የህወሓት በላይነት ነበራል ነበረም ብዙ ዘመን ብዙ በኢትዮጵያ ህዝቦች ላይ ወንጀል ሰሩ የሚባሉ ሰዎች ያዙ አይያዙ ብዙ ነገሮች አሉ። የፍትህ ስርዓት የግድ ሆኖ አድሮ ወደዛ እየተከደ ምናልባት የደቡብ አፍሪካ አይነቱ ዑነትና እርቅ ፍላጋ የሚባል አይነት ኮሚሽን ተቋቁሞ አንድ መልክስ ካሲያዘ ድረስ ይኖራል የምንነሱ ጥያቄዎች ይኖራሉ። እንዲህ ባናደርግ ይሻል ነበር ብሎ የሚያነው ወደ ኋላ የሚያስቡ ያደግ መሪዎች የሚኖሩ ይመስለኛል። ዞሮ ዞሮ ግን ስምምነታቸው በምን ላይ ነው የሚለው ወሳኝ ነው። አንነካካም ከክልኝ ለከክልኝ በሚለው ደረጃ ተስማምቶ ከሆነ በኢትዮጵያ ህዝቦች ላይ ወደ ማሴሩ ነው የሄዱት። ከዛ ከሴራው ፖለቲካ ውስጥ አንግባ ወንጀል ሰራ ወንጀል ሰርቶ በህጉ ይጠየቅ ወንጀል ያልሰራ ደግሞ ለፖለቲካ እንትን ተብሎ ኢላማ እንዳደረገ አይነት ነገር ከሆነ ጥሩ ነው።
የኢህአዴግ ስብሰባዎች በስምምነትና በመግባባት መጠናቀቃቸው ሲገለጽ የመጀመሪያው አይደለም። በለውጡ ዋዜማና ከዚያም በኋላ በተካሄዱ ስብሰባዎች ማጠቃለያ ተመሳሳይ ሐሳቦች ተንጸባርቀው ነበር። እነዚያን ስብሰባዎች ተከትሎ ከአባል ድርጅቶቹ በተለይም ከህዋት የተሰጡ መግለጫዎች ግን ተመሳሳይ አረዳድ እንደሌለ የተቆሙ አጋጣሚዎች ናቸው። እናም የኢህአዴግ አባል ድርጅቶች በስራ አስፈጻሚ ኮሚቴው መግለጫ እንደተመለከተው ከመግባባት ላይ ስለመድረሳቸው ወጣ አቋምም ስለማንጸባረቃቸው እስካሁን ማረጋገጫ የለም። አሁን በግልጽ እየታየ ያለው አንድ ላይ ቢሆኑም ነገሮች መለወጣቸው ይወትሮውና ለመሆናቸው ነው። ፖለቲካ ይበልጥ ግልጽ የሚሆነው እየተዋዛ ሲቀርብ ነው ያሉ አንድ አስተያየት ሰጭ እንዳሉት አሁን በኢህአዴግ አባል ድርጅቶች በተለይም በአንዳንዶቹ መካከለ ያለው ግንኙነት ፍቅር እንደወትሮው አልሆን ባላቸው ጥንዶች ይመስላል። ፍቅር ቀዝቅዟል፣ ቋንቋ ተቀይሯል። የሆነውን ያሰቡ እየጠየቁ ግን አሁንም አብረው ናቸው። ታሪኩ የጥንዶች ቢሆን ይህ የህብስት ጥሩና ሙዚቃ ይበልጥ ይገልጸው ይሆን?
አመሰግናለሁ እስክንድር። አሁን ወደ ተከታዩ ዘገባ እናልፋለን። አዲግራት ዩኒቨርሲቲ ስለ ኢትዮጵያና ኤርትራ ግንኙነት።
አዲግራት ዩኒቨርሲቲ በኢትዮጵያና በኤርትራ መካከል የተጀመረውን የሰላም ሂደት ዘላቂ ለማድረግ ሊፈጸሙ የሚገቡ ሥራዎችን አስመልክቶ የውይይት መድረክ ትላንት አካሂዷል። በውይይቱ ፖለቲከኞችና ምሁራን ተሳትፈዋል። ሙልጌታ አጽማ ከመቀሌ ዝርዝሩ ልኳል።
የአድግራት ዩኒቨርሲቲ በኢትዮጵያ ካሉ ዩኒቨርሲቲዎች ለኤርትራ ቅርብ ሲሆን ከተመሰረተ ጀምሮ 87 ኤርትራውያን አስተምሮ አስመርቋል። ሌሎች 54 ኤርትራውያን ደግሞ ዩኒቨርሲቲው በማስተማር ላይ እንደሚገኝ የዩኒቨርሲቲው ጊዜያዊ ፕሬዚደንት ዶክተር ገብረ መስቀል ገብረ ጻድቅ ተናግሯል። በኢትዮጵያና ኤርትራ መካከል የተፈጠረው ሰላም ዘላቂነት እንዲኖረው ዩኒቨርሲቲያቸው እየሰራ መሆኑን ገልጸዋል።
የኤርትራ ሁራን እዚህ ላይ መሳተፍ አለባቸው ከሚል ኦፊሻሊ ደብዳቤ ልከናል። ደብዳቤም ብቻ ማደለ ከዩኒቨርሲቲያችን የአካዳሚክ ምክትል ፕሬዚደንት የሚመራው ልዑክ የሚመለከታቸው አካላትን አነጋግረዋል።
ይህ የሰላም ሂደት ዘላቂ ለማድረግ መፈጸም ያለባቸውን ተግባራት አስመልክቶ በትናንትናው ዕለት በዩኒቨርሲቲው ጉባኤ ተካሂዷል። በመድረኩ ጽሑፍ ካቀረቡ መካከል በተከታታይ የኢትዮጵያና ኤርትራ ግንኙነት አስመልክቶ ትንታኔ የሚሰጡ በመቀለ ዩኒቨርሲቲ የፖለቲካል ሳይንስና ስትራቴጂካዊ ጥናት ትምህርት ክፍል ረዳት ፕሮፌሰር አቶ መረሳ ፀሐይም በሁለቱም ሀገራት ዘላቂ ሰላም እንዲፈጠር በሰላም ሂደቱ ህዝብ የመወሰን ስልጣን ሊኖረው ይገባል ብለዋል።
ሁለቱ ህዝቦች ራሳቸው ሊወከሉ ሊወስኑ መፍትሄ ሊያስቀምጡ ይገባል። ባደረጉት ተጽዕኖ ለውጥ መጥቷል፣ ቦርደሩ ተከፍቶ። ስለዚህ አሁን እየተፈለገ ያለ ህዝቡ ለሚያደርገው እውቅና መስጠት ለመሪዎች ብቻ የሚተው እንዳልሆነ፣ መሪዎቹ በህዝብ ድጋፍ በህዝብ ውክልና እንትን ካለ የጠነከረ የተሻለ ህዝብ ለህዝብ ግንኙነት ዘላቂ የሆነ ሰላም ያመጣል።
በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ትምህርት ክፍል አስተማሪ የሆኑት አቶ አለሙ አሰፋው በበኩላቸው በሁለቱም ሀገራት መካከል ለዘላቂ ሰላም እንቅፋት ይሆናሉ ያሏቸውን ነጥቦች አስቀምጧል። በሁለቱም ሀገራት የውስጥ ጉዳይ ለውጥ የመምጣት ሂደቱ በአግባቡ ካልተያዘ ለሰላሙ እንቅፋት ሊሆን ይችላል ብለዋል። እንዲሁም የህወሓት መሪዎች በሁለቱም ሀገራት በመንግስታት በኩል እየተካሄደ ላለው የሰላም ሂደት ራሳቸውን የማግለል ሁኔታ ይታያል ብለዋል።
ኢትዮኤርትራን ተፈራረሙ ተባለ። ምን እንደተፈራረሙት አናውቅም። አግሪመንት ፎርማሊ በፓርላማ ነው የሚጸድቀው ባይዘው። ስለዚህ ጉዳይ አሁንም ሰዎች ጋር ተንጠለጠለ ነው። ያ ደግሞ አደጋለሁ። የምንፈልገውን ቀጣይነት ያለው ሰላም ፍለጋ አንችልም።
እነዚህ ፈተናዎች በማለፍም ዘላቂ ሰላም መረጋገጥ ይቻላል ሲሉ ተናግሯል። በጉባኤው የተሳተፉ የአረና ትግራይ ለሉዓላዊነትና ዲሞክራሲ ሊቀመንበር አቶ አብርሃ ደስታም ለ20 ዓመታት የዘለቀው የሰላም እጦት የሁለቱም ሀገራት መንግስታትና ገዢ ፓርቲዎች ባለመስማማት የፈጠሩት ነው ያሉ ሲሆን የዚህ ገፈት ቀማሽ ህዝቡ ሆኗል ብለዋል። አሁን የሰላም ሂደቱ ተጀምሯል። ይህንን ለማስቀጠል መንግስት ግልጽነት ባለው መልኩ ውሳኔዎች ለህዝብ ሊያሳውቅ እንደሚገባ ተናግረዋል።
ስምምነቶች ይኖራሉ። ሁለቱም ፓርቲዎች ታርቀናል ስላሉ ነው ሁሉም ነገር የተፈታው። መታረቃቸው ጥሩ ሆኖ አሁን የሚቀጥሉ ስምምነቶች አሉ። ህዝብ እየተጠራጠረ ነው ያለው፣ ግልጽ አይደሉም ለህዝብ።
የህወሓት ኢህአዴግ ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ በበኩላቸው ህዝብ ቁርጠኛ ሆኖ የሚሳተፍበት የሰላም ሂደት ዘላቂ ነው ብለዋል።
ቀጣይነት ዘላቂነት ሊኖረው የሚችለው አልቲሜትሊ መንግስታት ስለፈለጉ ስላልፈለጉ ሳይሆን ህዝቦች ሁላችንም የምንችለውን ማስተዋጽኦ የምናደርግበት እድል መጠቀም አለብን።
በጉባኤው ላይ ያገኘኋቸው ኤርትራዊ አቶ ዳዊት ይብራህ የህዝብ ለህዝብ ግንኙነት ለማጠናከር ተብሎ የሚካሄድ መድረክ በኤርትራ በኩል ሊዘጋጅ ይገባል ብሏል። የአድግራት ከተማ ነዋሪ ወይዘሮ አኸዛ ግደ የተባሉ ደግሞ ህዝብ ተቀራርቦ እንደ ድሮ በሰርግ እስከ መጋባት መጀመሩን ጠቅሰው ሁለቱን ሀገራት የሚያገናኙ ተከፍተው የነበሩ መንገዶች መዘጋታቸውን የሰላም ሂደቱ እንዳያስተጓጉለው ስጋታቸውን ገልጿል። እንደዚህ አይነት መድረክ በተደጋጋሚ ጊዜ ይዘጋጃል። በኤርትራ በኩልስ ተመሳሳይ መድረክ ይዘጋጃል ወይ የሚለውን ነገር ሊታሰብበት የሚገባ ጉዳይ ነው። በአንድ ወገን ብቻ የሚደረግ እንቅስቃሴ ውጤታማ አይደለም። መድረኮች ሲዘጋጁ የሚሳተፉ ኤርትራውያን ቁጥር ትንሽ ነው። ስለዚህ ከኢትዮጵያ ወገን ብቻ ሊሆን አይገባም ነው ያሉት።
ሰላም ከተገኘ ሁሉ ይገኛል። ሰላም ከተገኘ ሰው ሰርቶ መብላት ይችላል። አሁን ተከፍቶ ነበር፣ ዛላምበሳና ዶብቶ ከፍቶ ነበር። ከየት መጥቶ እነሱ ከየት እየመጡ እስከ አዲስ አበባ ንግድ ተጀምሮ ነበር። አሁን ግን ተዘጋ።
ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም።
አመሰግናለሁ ሙሉ ጌታ። አሁን ዝግጅታችን ሊጠናቀቅ ጥቂት ጊዜ ይቀረናል። ላጠራጠር ያሉ መረጃዎችን ላካፍላችሁ። ዛሬ ጥር 17 2011 ዓመተ ምህረት ነው። ልክ የዛሬ 9 ዓመት ጥር 17 2002 ዓመተ ምህረት ኢትዮጵያ ድንጋጤ ላይ ነበረች። በዛሬዋ ዕለት በበረራ ቁጥር 409 የተነሳ ከቤይሩት ራፊቅ ሐሪሪ ዓለም አቀፍ አይሮፕላን ጣቢያ የተነሳ የኢትዮጵያ አየር መንገድ 90 ተሳፋሪዎችን እንደያዘ ሜዲቴራንያን ባህር ላይ ተከሰከሰ። 90ዎቹም ተሳፋሪዎች አለፉ። ክቡራትና ክቡራን አድማጮች፣ ዛሬ የኢትዮጵያ ብሔራዊ ባንክ ባወጣው ዝርዝር መሠረት 1 ዶላር 28 ብር ከ16 ሳንቲም ነው። በኢትዮጵያ ሜትሮሎጂ ኤጀንሲ ትንበያ መሰረት ነገ አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 26፣ ዝቅተኛው 11 ዲግሪ ሴልሺየስ ነው።
የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦች ስም የምንሰናበታቸው እኔ ሰለሞን ክፍሌና
እኔም ሰሎሞን አባተ ነን።
አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛው ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደህና ደህና